ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
የተጠቀምንበት የጥናት ዘዴ ገቢ አድርገናል። ከተለያዩ የኮሚኒቲ ማህበረሰቦች ጋር የቡድን ውይይት አካሂደናል።
የኢትዮጵያ ሴቶች ሕግ ባለሙያዎች ማህበር በጋምቤላ ክልል ስላሉ ጎጂ ልማዳዊ ድርጊቶች ያደረገውን ዳሰሳ ጥናት በተመለከተ ከትናንት የቀጠለ መሰናዶ ዛሬ ምሽት ይሰማል።
ውጭ ነው ስራ የብለው ተደበቁበት ነው እንጀራ እየበሉ ሰዓት አለፈ ጦሩ አልፋ ለሰዓት አለፈ እንግዲህ ደህና ነን ብለው ወጥተው እየበሉ ነው እግድሏቸው ስራ የብለው።
በሌላ በኩል የደቡብ ጎንደር ነዋሪዎች የህወሓት ታጣቂዎች ያደረሱብን ያሉትን በደል ለአሜሪካ ድምፅ አጋርተዋል። በምሽቱ ሙሉ ዘገባው ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በድጋሚ እናመሰግናለን። አጫጭር የዓለም ዜናዎችን ቀድመን እንስማ። ኤደን ገረመው።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ወደ ያዝንላችሁ ጉዳዮች እንሻገር። የኢትዮጵያ ሕግ ባለሙያ ሴቶች ማህበር በጋምቤላ ክልል ባኝዋ፣ በኑዌር፣ ማጂንግ እና ኦፓ ጎሳዎች ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊ ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ይፋ አድርጓል። ዛሬ በጋምቤላ ያለው የጥሎሽ ባህል በሴቶች ላይ ብቻ ሳይሆን በወንዶች ላይም እያሳደረ ያለውን ተጽዕኖ የሚያጋራን ላንጌ ናይላ አመድንና የጥናቱን ድምዳሜ ያካተተ ዘገባ ኤደን ገረመው አጠናቅራለች። በመቀጠል ይሰማል።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን።
ወይዘሮ ሃና ኦመድ ኮት የጋምቤላ ክልል ነዋሪ ሲሆኑ በሙያቸው ነርስ ናቸው። የአኝዋ ጎሳ አባል የሆኑት ወይዘሮ ሃና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ 10 ዓመት ሆኗቸዋል። ወይዘሮ ሃና ከባለቤታቸው ጋር የተፋቱበት ምክንያት እንዲህ ያስረዳሉ።
ደግሞ አድሮ ሲመጣ በጠዋት ይመጣና ክፈች ይለኛል በሩ ማለት ነው። ከዛ ይከፍትለታለሁ ሁልጊዜ እኔ። ከዛ አንድ ቀን መጥቶ ክፈች ያለኝ። እኔ ደግሞ ሰሎት ላይ ነበር ለነበርኩኝ ያኔ ክፈች ያለኝ። እኔ ስለቆየው በጣም አበዛሽ ምናምን አለኝና ሰደበኝ። ተጣላን እና እኔ ሞኝ አረከኝ እንደ ሁልጊዜ ዝም የምለው አልኩኝ እና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች እና ስለማልጠጣ ጫት ስለማልቅም ፋራ ናት ይሉኛል። ምክንያቱም አልዞርም አቤት ነው መሆኑ እዛ በጣም የሚሰድቡኝ እና ሌሎች ሴቶች የሚሰድቡኝ ከእሱ ጋር ቢፋታ ነው የሚሻለኝ አልኩኝ። ቤተሰቦቹ ደግሞ የምስጥር አወቁና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድበኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድን ነው የማትፋቱ አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲ አለችኝ አክስቴ ማለት ተናዳ ማለት ያባት። ከዛ ደግሞ የእናቴ እህት አለች እና እሷ እኮ ተስፋ መቆረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠየቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል አንተ ደግሞ እንት የምትፈልጋት ከሆነ እና ለሆነ የወሰደኝ።
በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሃና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው ልክ እንደ ህፃን ልጅ እንደሚደበደቡም ይናገራሉ።
የማውቀው ማለት ነው አሁን አንድ ቤት መኖር ይጀምራሉ አይደል? አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ። ለምሳሌ አሁን ሌሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋት። ተለመደ ነገር ነው ጋምቤላ።
በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኝዋ፣ ኑዌር፣ መጀንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሃና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመላክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራል።
እንግዲህ የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። እነዚህ ምንድን ናቸው? አንደኛ የስዋ ፆታዊ ክፍፍል የተገኘ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በስዋ ፆታ ዙሪያ የተዛቡ አድሏዊ ልምዶችን የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት ማስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ስታቸው ምን ይመስላል፣ በራሳቸው ህይወትና እንዲሁም ደግሞ በንብረት ሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠና ክፍተቶች ውስጥ ምንድን ናቸው የሚለው ለማየት የሞከረና በእነዚህ ዙሪያ ክፍተቶችን ያመላከተ ነው። የፍትህ አካላትን በመንግስት መዋቅር ውስጥ ያለ የፖሊስን አቃቢ ፍርድ ቤቶችን ለምሳሌ መስጠትኛ ድገባ ተፈጽሞብኛል ወይም ደግሞ ከባሌ ጋር ተዛቻለሁ በሚል ወደ ፍትህ አካላት የሚሄድ ነገሩ በእነዚህ የህብረተሰብ ክፍሎች ዘንድ ብዙም የተለመደ አይደለም። እነዚህን አይነት አለመግባባቶች የሚፈቱት በባህሉ መሰረት በሽማግሌዎች በአካባቢ ማህበረሰብ በዛ ልምድ የሚፈታበት አግባብ እንዳለ፣ ይህም ደግሞ ብዙዎቹ ሽማግሌ ሆነ የሚቀመጡት ወንዶች በመሆናቸው መብቶቻቸው ብዙ ጊዜ የማይከበሩበት ሁኔታዎች እንዳሉ ይሄ ዳሰሳ ጥናት ለማሳየት ችሏል። ሌላው ከተዛባ ስርዓተ ፆታ ጋር ተያይዞ ይህንን ስርዓተ ፆታ ለማስቀጠል ያሉ ድርጅቶች ጎጂ ልማዳዊ ድርጊቶችና አመለካከቶች ጋር ተያይዞ ቅድም እንደጠቀስኩት የስራ ክፍፍልን በተመለከተ የሴት ስራ የሴት ነው፣ የወንድ ስራ የወንድ ነው፣ የወንድ የሴት ስራ ውስጥ መቻይ ሲሆኑ ሴቶች ያው ሶስት ስራዎች ላይ ይሳተፋሉ። ሴቶች ግን ለምሳሌ ገበያ ሄደው ሽንኩርትና ቲማቲም ይገዙ በሴቶችም ሆነ በአጠቃላይ በወንዶችም በአካባቢ ማህበረሰብ የሚዘገዙበት የሴት ስራ የተናቀ ዋጋ የሌለው ተደርጎ የሚታይበት ሁኔታ እንዳለ ያሳያል። ሌላው ጎጂ ልማዳዊ ድርጊቶችን እንዳሉ ያሳያል። ያ ማለት ምንድን ነው?
በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመለከተ መሆኑን የጥናቱ አድራጊ ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል።
ባባ ጋር ስትመጣ ያው ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳል። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለው ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራትም። ከዚህ ጋር ተያይዞ ለምሳሌ መውለድ ማችን ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ እና ሰው ወደ ቤተሰቡ እንድትመለስ የሚደረግበት ልማድ እንዳለን አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስዳረት ግን የምትገረፍበት ሁኔታ እንዳለን ያሳያል።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ጉዳይ እንሻገር። ኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ቤት ለቤት እየዞሩ ንጹሃን ዜጎችን ገድለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ ሲናገሩ በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ብለዋል። አስቴር ምስጋ ነው።
ጀስ ከባሏ ሁለት ሶስት ልጅ አፈሰው ሞቱ።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባሏ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ።
አሲየ አምስት ቀን ወተፈጠሩ ግርግር ነፍሳችን እናድናለን ብሎ ሸሽተው እናት አባቶቻቸው የተደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጅ አባት፣ የልጅ እህቱ ልጅ የኔ አማች ወስተ ሚስቱ ማለት ነው። አራት ሰው ነው የሞተው። አንድ ቤት ውስጥ ውጭ ነው በስራዬ ብለው ተደበቁበት ነው እንጀራ እየበሉ ሰዓት አለፈ ጦሩ አልፏል ሰዓት አለፈ እንግዲህ ደህና ነን ብለው ወጥተው እየበሉ ነው እግድሏቸው ስራዬ ብለው ሆዱ ያጻ ለበደም ጭምልቅልቅ ብሎ ነው የተገኘ እጻም ሁለት አመት ተኩል አሽ ታቀፈው ቁጭ ብላ አላያቸው ሁለት አመት ተኩል ነው።
በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገሏቸዋል ተባል ጀሯችን እየሰማ ሰው አስቀረን እንዲህ ተኩሱ
እና ስንት ቀን ነው እዚህ ሳይቀበሩት?
አንድ ቀን ነው ያደሩትማ። አንድ ቀን አደሩ፣ እኛ አልቀበርንም፣ እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በበነገታው ሆድደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ።
በቃ ልጅ ነው ደዋን ተልተለኝ ዘርመጣ አለ ዛሬ ልብስ አለብስም ይያለ ይወልቀ ይጣል ብዙ ውልቅጣል ጫማው ውልቅጣል ስናለቅስ መሆናችሁንም ታልቁ ሳታልቁብኝ ይላል አታልቁብኝ ዝም በሉ በቃ
ንፋስ መውጫ ከተማ አስተዳደር ውስጥ በህዋት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህኛ መጀመሪያ ጦሩ ተነዶ ሲመጣ ምንድነው የት ልትሄዱ ነው ጥላቸው እነስንላቸው ራስ ልራር ይያለ በሙሉ ይወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው የዚህ እዚህ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ ረውጡ አሉና ምንድነው ስንል ገብተዋል ተባል ወጣን። ከወጣን በኋላ ግን እኛ አመልጠናል። እዚህ ሲመጡ ሲገቡ ያው ያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚት ዘበመምጣት የታማኝ ቤት አገኘን አሉ። እዚህ የ እኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይሄንን ቴሌቪዥን አወርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይሄን ቴሌቪዥን። ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖ ሻገር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሐዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሐዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሓት ታጣቂዎች እንደተገደሉባቸው ይናገራሉ።
በአንድ ገደሏቸው። አንዱ የዋርሴ አማች ነው፣ አንዱ የኔ ነው የባህር የተከታይ።
ስንት ዓመት ልጅ ነው?
18 የሆነው እንደሆነ 11ኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርቱ ጥቶ ሹፌር ሆነ። አሁን ሹፌር ምን ይመስል እየነዳኝ ያለ ምን ይመስል እዚህ እንዳቆመ እንደሞተ ሸሽቼ ወደ ደጃፉ ሁላ ስወጥፍ እዚህ አስወጡበት። አባታችን ገደሉት እንዴ ብሎ ውጥት ብሎ ሲሄዱ ለካ በወዲያ አንዱ በታዛ መጥቶ ተሰብስበዋል። ለካ መቱን እንደቆሙ ሁለቱም መቱን እንደቆሙ ዩኒቨርሲቲ የመጣው ልጅ ሩጣ መጠጠተን ከባሉ ሁለቱን አንድ ገደሏቸው። ስገሏቸው ተነባብሮ ነው ያገኘናቸው። እኔ አባቱ ላይ ያነሳናቸው
ከሟቾቹ ጋር የነበረው አባቴን እርቂውን የተባለው ልጃቸው ወንድሞቹ ሲገደሉ ማየቱንና እርሱም በቶክስ ውስጥ ማምለጡን ይገልጻል።
ወንድሞቼ በዚህ የገቡ ነበር የመሰለኝ ዞሮ ደብቀን ነበረ። ሩጠን ወጣን። ከዛ እኔን ተኩሶ መጀመሪያ ላይ ሳቱኝ። ከዛ እነሱ መሀል ላይ መቷቸው። ከዛ ፋዘር ነው ሩጦ መጣ። በዚህ እሱን ደግሞ ከላይ እያሰቃዩት ነበር። ዙሪያውን እንትን ብለው ምንድና አንተ የአብይ ተመራጭ ነው ወይስ ምንድነ ሲል እኔ የአብይ ተመራጭ አይደለም ንጹህ ገበሬ ነው። የምትመቱኝ ከሆነ ምቱኝ ሁላችሁ። እኔ ንጹህ ገበሬ ነው፣ የማውቀው ነገር የለም። ከርቀት ሆኖ አንተ ግደፍ በትግርኛ ረፍረፍ እንደማለ መሰለኝ። ከዛ ረፍረፍ ሲለው ከዛ አለቀው ጠሮና ፋዘር ወሰደው። ጫማና ወልቃለው ጫማውን አስወለቀ አንበርክኮ ጫማውን አወለቀ። ከዛ እንደገና ለበሱን እና አሉ። እኔም እንደዚያ እየተረፍኩኝ
የሆነውን ሁሉ በአይኔ ተመልክቻለሁ ያሉት ወይዘሮ ህይወት አሰፋ ሁኔታውን እንዲህ አስታውሰዋል።
አባትየው በላይ ሲወጣ አባታቸው እነሱ አትውጡ አትክፈቱ ወይም በር ስንላቸው ልጆቹ አባታችን ብለው ወጡ። አባታችን ብለው ሲወጡ እዚህ ጋር ሲደርሱ እኔ አብሬ ወጥቼ ስል በዚህ ብቅ ሲሉ በዚህ ሲዋቸው እንዲህ ሲሮጡ ረግቡ ፍቴ ነው ስሙ ፍቴ ግቡ ስለው እነሱ ናቸው እኮ አለ እነሱ ናቸው እኮ አባቴን ይመቱታል ሲል ረግቡ አታድሙትም ብዬ እኔ ስገባ ይሄ ቅድሚያ ወደ ተቸድ እነዚያ እዚያ ሲፎልኩ ለካ መጥተዋቸው አላሲያች እኛ ተደበቅነ ገብተን ወንበር ስል ስንመጣ ለካ አምልጠዋል እንሩጠው እያልን እነሱ እዚች ወርቀዋል ስንወጣ አገኘናቸው አነሳ ነው።
ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ።
ጥይት ነው እኛ እዚህ ቦታ ይግድን ሸሽተን ውለን ማታ ብንመጣ እሱ ከዚህ እኩለት ሞቶ ነው ያገኘሁት የተመታ ግን በጥይት ነው።
በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ወንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል።
የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚህ አልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። አካባቢያችን ወሮ ያገኘ ነው፣ ስንፋለመውም የቆየ ነው ኃይል። አጠቃላይ በዞናችን ውስጥ 9 ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀብት የማውደም እና ንጹሐንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎቹ ንብረት ላይ በመንግስቱ ንብረት ላይ በህብረተሰብ መጠቀሚያ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጪ የአካባቢ መስተዳድሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ውጤት ያሳይ ይሆን ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትም አካባቢ ይኸው ስለሆነ እኔ ያልደረስንባቸው ተለቅመ ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችን ስለሆናችሁ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በማህበራዊ መገናኛዎች ላይ ክትባትን በተመለከተ የተሰራጩ ሐሰተኛ መረጃዎችን ለመዋጋት መንግስት ያልሆኑ ድርጅቶች ጥረት እያደረጉ ነው። የቲሞቲ አብዲዞን ዘገባ በመቀጠል እናሰማችሁ። አየሩን የሞላው ሙዚቃ አንድ ግብ አለው። እሱም የኮሮና ቫይረስ መከላከያ ክትባትን በተመለከተ ስለተሰራጨው የተሳሳተ መረጃ ግንዛቤ መስጠት ነው። በዚህ ከመኖሪያቸው ለተፈናቀሉ የሀገሬው ሰዎች በተዘጋጀ ጣቢያ ውስጥ ከሚኖሩት መካከል አብዛኛው ክትባቱ ደቂቅ መሳሪያ ወይንም ማግኔት በሰውነቱ ውስጥ የሚቀበርበት ሂደት መሆኑን በሚያትት የማህበራዊ መገናኛ ቪዲዮ ሰበብ ወደ ተሳሳተ መንገድ ተመርተዋል። ሄለን ነዋከው እና ቡድኗ ለዚህ ችግር እልባት ለመስጠት እየተንቀሳቀሱ ይገኛሉ።
on the people who have been vaccinated.
ደረጃዎች እንደሚያሳዩት ለንደርስበት ከሚገባው ደረጃ ጋር ሲነጻጸር ናይጄሪያ ውስጥ የተከተቡ ሰዎች ቁጥር በመቶኛው እጅግ ያነሰ ነው። እኛም ከነዚህ ተጋላጭ ቡድኖች ጋር ስራችንን ጀምረናል። እነዚህ ሰዎች በታጠረ ስፍራ ውስጥ ኗሪ ናቸው።
In an enclosed place.
ኑዋኩ አይሺ ኢኒሼቲቭ የተሰኘ መከተብን ለማበረታታትና በሰብአዊ ድጋፍ ትምህርት ላይ ያነጣጠረ ተቋም ኃላፊ ናቸው። ግቡን ለማሳካት ተቋሙ ከሀገሪቱ የጤናና ብሔራዊ ቅንጅት ሚኒስቴር ጋር በትብብር በመስራት በሀገሪቱ ገጠራማ ስፍራዎች የሚኖሩ ተጋላጭ ቡድኖችን በመድረስ ላይ ይገኛል። አግነስ ባርቶሎሚው የአቡጃ ካምፕ የጽዳት መርሃ ግብር አባል ነች። እሷ ክትባቱን እንደምትወስድ ትናገራለች።
If they bring it, I'll take it.
ክትባቱን ወደዚህ ካመጡ ተከተባለሁ። ይሁንና ክትባቱ እንዳልመጣ ነው የሚናገሩት። እኛም እየጠበቅን እንገኛለን።
እስካሁን ድረስ የኮሮና ቫይረስ መከላከያ ክትባትን የወሰዱ ናይጄሪያውያን ቁጥር ከመላ ህዝቡ ቁጥር ጋር ሲነጻጸር ከአንድ በመቶ ያነሰ ነው። ይህ ቁጥር የሀገሪቱ ባለስልጣናት በአመት ውስጥ ሊደርሱበት ካቀዱት 40% ሽፋን ጋር ሲነጻጸር ደግሞ በአሳዛኝ ሁኔታ ትንሽ ነው። የናይጄሪያ በሽታ መቆጣጠሪያዎች ማዕከል ምንም እንኳን ሀገሪቱ ለወደፊቱ በቂ ክትባት የምታገኝ ቢሆንም አሁን ላለው ዝቅተኛ ክትባት የተሳሳቱ መረጃዎች አሉታዊ አስተዋጽኦ እያበረከቱ እንደሆነ አስታውቀዋል።
የጤና መድህንን በሚመለከት ተግዳሮቶች መኖራቸውን ተረድተናል። ክትባት ከሚፈጥረው የበሽታ መከላከል አቅም ይልቅ ተፈጥሯዊ የመከላከል አቅም የተሻለ ነው የሚሉ ሹክሹክታዎችም አሉ። ክትባቱ ወደ ሰውነት ከዘለ ከበኋላ ሊያደርሰው የሚችለውንም በተመለከተ ተግዳሮቶች አሉ።
በዴልታ ዝርያ ምክንያት ናይጄሪያ የኮቪድ ስርጭት ብሎም ህይወታቸውን የሚያጡ ዜጎቿ ቁጥር እያሻቀበ ነው። የተጠቂዎች ቁጥር 193,000 ደርሷል። ቁጥሩ ከብዙ ሀገራት ጋር ሲወዳደር አነስተኛ ቢሆንም አሁንም ግን እየጨመረ ይገኛል። ባለስልጣናት እንደሚሉት የጤና ደህንነትን ለመጠበቅ ብቸኛው መንገድ ክትባት ነው። ሀገሪቱ የጋራዮሽ መድህን ላይ እስክትደርስ ከ200 ሚሊዮን ህዝባ መካከል 70% መከተብ አለበት። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን በሙዚቃ አረፍ ብለን እንመለስ። ታምር ግዛው ምነዋ ትላለች። ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስና እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።